Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓ.ም ተመረጥ ዝግጅታችን ጀመረ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 1 2012 ዓ.ም ተመረጥ ዝግጅታችን ጀመረ። በዚህ ሳምንት በመጀመሪያ ላይ ተቋርጦ የነበረው በታላቁ ህዳሴ ግድብ ዙሪያ የሚደረገው ድርድር በመጪው ሳምንት እንደሚቀጥል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ።
አሁን እንሞላለን በሙሌቱ ላይ እንስማማ ነው ዘላቂ የውሃ አጠቃቀምን በተመለከተ ግን በሌላ ፍሬምወርክ ሌላ ጊዜ እንነጋገራለን።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን ባበይ ርዕስ እናስተምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማቀርብላችሁ ቆንጂት ታዬ ነኝ። በአዲስ አበባ የህወሓት ጽህፈት ቤት ኃላፊ አቶ ተወልደ ገብረጻድቅን ጨምሮ 5 ተጠርጣሪዎች ዛሬም ከፍርድ ቤት ትዕዛዝ ውጪ በፖሊስ ቁጥጥር ስር እንደሚገኙ ተገልጿል። ያልተፈቱት የፍርድ ቤት ትዕዛዝ አስፈጻሚው ባለመኖራቸው መሆኑ ተገልጿል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል።
የመንግስት ሚኒስትር ለውጭ ኃይሎችና ለአሸባሪዎች አሳልፎ በመስጠትና የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በተፈጠረው ሁከት እጃቸው እንዳለበት ጠርጥሮ ፖሊስ ፍርድ ቤት ያቀረባቸው አቶ ተወልደ ገብረጻድቅ በአዲስ አበባ የህወሓት ጽህፈት ቤት ኃላፊ፣ አቶ ተስፋለም ሂደጎ በሚኒስትር ዴኤታ ማዕረግ የህግ ጥናትና ምርምር ምክትል ዳይሬክተር፣ አቶ አጽብሃ አለማየሁ የአቃቂ ቃሊቲ ክፍለ ከተማ የብሔራዊ መረጃና ደህንነት ኃላፊ፣ አቶ በሪሁን ጽጌ በአዲስ አበባ የህወሓት ጽህፈት ቤት ሾፌር እና አቶ ስምዖን ዘገየ በዚሁ ጽህፈት ቤት ሾፌር ፍርድ ቤት በዋስ እንዲፈቱ ያዘዘ ቢሆንም ይህን ዘገባ እስካጠናቀርንበት ደቂቃ ድረስ የፍርድ ቤቱ ትዕዛዝ እንዳልተፈጸመ ከተጠርጣሪ ጠበቆች መካከል አንዱ አቶ ታደለ ገብረ መድን ገልጸዋል። ፖሊስ ቀደም ሲል ተጠርጣሪዎችን በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቅርቦ ቀጠሮ እያስቀጠረ እንደቆየ የሚናገሩት አቶ ታደለ በዚሁ ችሎት ተጠርጣሪዎቹ በዋስ እንዲፈቱ ፍርድ ቤቱ መወሰኑን ያስረዳሉ። ፖሊስ ይህን ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ይግባኝ ሰሚ ችሎት አቤት ብለዋል። የከፍተኛው ፍርድ ቤት ችሎትም ከአንድ ሳምንት በኋላ በዛሬው ዕለት በሰጠው ትዕዛዝ የታች ፍርድ ቤትን ውሳኔ አጽንቶ ተጠርጣሪዎቹ እንዲፈቱ ወስኗል። ይሁንና ተጠርጣሪዎቹ ለዋስትና የተጠየቁትን ሁሉ የፈጸሙ ቢሆንም የዛሬውን የፍርድ ቤት ትዕዛዝ ጨምሮ እንዲፈጸም ሊመራ የሚችል ሰው ስለሌለ ሊፈቱ እንዳልቻሉ ጠበቃቸው አቶ ታደለ ገብረ መድን ለቪኦኤ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ክልል ምክር ቤት የክልሉ መንግስት የህግ የበላይነትን በማስከበር የዜጎችን ደህንነት እንዲያረጋግጥ አሳሰበ። በአምስተኛ ዙር የአምስት ዓመት የሥራ ዘመን 11ኛ መደበኛ ጉባኤ የተሳተፉት የክልሉ ምክር ቤት አባላት መንግስት የዜጎችን በሰላም የመኖርና ሀብት የማፍራት መብታቸውን አላከበረም፣ ኮሮና ቫይረስን በመከላከል ረገድም ድክመት አለበት ሲሉ ተናግረዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የጥፋት ኃይሎች የህዝብን ጥያቄ በመጠቀም በክልሉ የጸጥታ ችግር እየፈጠሩ ነው፣ የክልሉ መንግስት ህግ የማስከበር ስራውን እየሰራ ነው ብለዋል። ከሐዋሳ ዮናታን ዘብዲዮስ ዝርዝሩን ይዟል።
የደቡብ ክልል ምክር ቤት ለ10ኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሲዳማ የስልጣን ርክክብ ካደረገ በኋላ የመጀመሪያ የሆነውን አምስተኛ ዙር አምስተኛ አመት 11ኛ መደበኛ ጉባኤ በሐዋሳ ከተማ ማካሄድ ጀምሯል። 11ኛው የደቡብ ክልል ምክር ቤት ራሳቸውን ከምክር ቤት ያገለሉ 38 የወላይታ ህዝብ ተወካዮች በሌሉበት የሚደረግ ሲሆን የምክር ቤቱ አፈ ጉባኤ ወይዘሮ ሄለን ደበበ ለጉባኤ ባሰሙት ቃል ባለፉት 2 አመታት አገሪቱ በለውጥ ሂደት ውስጥ መሆኗና ይህንን ለውጥ ለማደናቀፍና አገሪቷን ለማበጣበጥ ከፍተኛ ፍላጎት አላቸው ያሏቸው አካላት ጥረት ያደረጉ ነው ብሏል። በክልሉ ከሚገኙ ዞኖች ውስጥ 14 ዞኖች በክልል መደራጀት በየዞኖቻቸው ምክር ቤቶች ያጸደቁትን ጥያቄ ለክልሉ ምክር ቤት ያቀረቡ ሲሆን በሕገ መንግስቱ መሰረት ምላሽ አልሰጠም በማለት ምክር ቤቱን ክፉኛ ሲተቹ ቆይቷል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የ2012 ዓመተ ምህረት የመንግስት አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በክልሉ ለጸጥታ ችግር ምክንያት ለሆነው ለአደረጃጀት ጥያቄ ምላሽ ለመስጠት ጥረት ተደርጓል ብሏል። የጥፋት ኃይሎች ያደረሱት የጸጥታ መታወክ ችግር በአብዛኛው የክልሉ አካባቢዎች እንደነበሩም ገልጧል። የክልሉ ምክር ቤት ጉባኤ ለተከታታይ 3 ቀናት የሚቀጥል ሲሆን በቀጣይ መርሃ ግብሮች የክልሉ መንግስት የ2013 በጀት፣ የዳኞችና የአመራሮች ሹመት እንዲሁም የደረቅ ቆሻሻ አወጋገድ ረቂቅ አዋጅና ሌሎች አዋጆች ይጸድቃሉ ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በኢትዮጵያ ባለፉት 24 ሰዓታት ለ9203 ሰዎች የኮቪድ-19 ምርመራ ተካሂዶ 552 ሰዎች ላይ ቫይረሱ መገኘቱን ማምሻውን ያገኘነው የጤና ሚኒስቴር እለታዊ የይዞታው መረጃ ጠቁሟል። የ15 ሰዎች ህይወት በበሽታው ሳቢያ ማለፉንም አመልክቷል። በሀገሪቱ በኮቪድ-19 በተያያዘ ለህልፈት የተዳረጉት ሰዎች ቁጥር በአጠቃላይ 380 ደርሷል። እስከዛሬ ድረስ ለ478017 ሰዎች የኮሮና ቫይረስ ምርመራ የተደረገ ሲሆን ቫይረሱ ከተገኘባቸው ከአጠቃላዩ 21452 ሰዎች ውስጥ 9415ቱ ያገገሙ መሆናቸውን የጤና ሚኒስቴሩ መረጃ ጨምሮ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊባኖስ ዋና ከተማ ቤይሩት በደረሰው ከባድ ፍንዳታ የተከሰተውን ውድመት አንዳንዶች የሊባኖሱ ቸርኖቢል ብለው የገለጹት ነው። መላ ከተማይቱን ባናወጠው ፍንዳታ ከ130 በላይ ሰዎች ህይወታቸውን አጥተዋል። ብዙ ሺዎች ቆስለዋል። 300 ሺህ ሰዎች ያለ መጠጊያ አስቀርቷል። በርካታ ሆስፒታሎችም ውድመት ደርሶባቸዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቤይሩት ጉብኝታቸው የፍንዳታውን አካባቢ ተመልክተዋል። ከቤይሩት በአንቻል ቮራ የተጠናቀረውን ዘገባ አዳነች ፍሳሐዬ ታቀርባለች።
የምስራቋ ፓሪስ የሚል ስያሜ አትርፋ የነበረችው ቤይሩት በደረሰው ፍንዳታ ክብደት በኒውክሌር መሳሪያ ወደ ደረሰ አይነት ይጠጋል በተባለው ውድመት ምክንያት እንደገና ወደ ጦርነት አውድማ የተመለሰች እንዳስመሰላት ተገልጿል። ወጣት ወንዶችና ሴቶች የገቡበት ያልታወቀውን ሰዎች ፍለጋና በተሰባበሩ መስተዋቶች የተሞሉትን መንገዶች ማጽዳት እንደተያዙት ተገልጿል። በርካታ በፍርስራሾች ውስጥ የተቀበሩ ሰዎች እንዳሉ ይታመናል። እስካሁን ባለው ጊዜ ከ130 በላይ የሚሆኑ ሰዎች በፍንዳታው አደጋ ሕይወታቸው አልፏል። ከ5000 በላይ ደግሞ ቆስለዋል። ተማሪ ዳሊያ፣
ብዙ ችግሮች አሉብን። ኢኮኖሚው ወድቋል። የሊራ ዶላር ዋጋ ተንኮታክቷል። በዛ ላይ የኮሮና ቫይረስ ጉዳይ አለ።
ይባስ ብሎ ደግሞ ይፍንዳታ ገጠመን።
የቆሰሉ ሰዎች ወደ ሆስፒታሎች ተወስደዋል። ነገር ግን ሐኪም ቤቶችም ቢሆኑ የፍንዳታው ገፈት ቀማሽ ሆነዋል። በከተማይቱ ትልቅ ከሚባሉት ሆስፒታሎች አንዱ የሆነው ቅዱስ ጆርጅ ዩኒቨርሲቲ ሆስፒታል በብዙ ሺዎች የሚቆጠሩ በሽተኞችን አስወጣ። በርካታ ነርሶች የሚገኙባቸው ብዙ ሰዎች ሞቱ። ሆስፒታሉ በአዲስ መልክ ስራውን ለመጀመር ሲል እርዳታ እየጠየቀ ነው። የቅዱስ ጆርጅ ሆስፒታል አስተዳዳሪ ጆርጅ
ሁሉ ነገር ያስፈልገናል፣ እንዴት እንደምታገኙን በድረገጽ እናስታውቃለን። ማንኛውም ሰው ሊረዳን ይችላል።
ለፍንዳታው ምክንያት የሆነው በተገቢ መንገድ አልተቀመጠም የተባለ መጋዘን ውስጥ የተከማቸ አሞኒየም ንጥረት ነው ተብሏል። ንጥረ ነገሩ ለማዳበሪያና ፈንጂም ለመስራት ያገለግላል ተብሏል። ማስጠንቀቂያ ሲቀርብበት እንደነበረም ታውቋል።
ባለም አቀፍ የኮቪድ-19 ዜናዎች ባለም ዙሪያ በቫይረሱ የተያዙ ሰዎች ቁጥር ማሻቀቡን እንደቀጠለ ነው። ከ19.1 ሚሊዮን አልፏል። በዩናይትድ ስቴትስ ከማናቸውም የበለጠው 4.9 ሚሊዮን ተመዝግቧል። ብራዚል 2.9 ሚሊዮን፣ ህንድ 2 ሚሊዮን ይዘው ይከተላሉ። በደቡባዊዋ የዩናይትድ ስቴትስ ክፍለ ግዛት በጆርጂያ በሚገኝ አንድ ትምህርት ቤት አብዛኞቹ ያፍና አፍንጫ መሸፈኛ ጭንብል ያላደረጉ በርካታ ተማሪዎችን የሚያሳይ ፎቶ በማህበራዊ መገናኛ ያወጣ አንድ ተማሪ ከትምህርት ቤቱ መታገዱ ዜናው አስረድቷል። የክፍለ ግዛቲቱ ትምህርት ቤቶች ዋና ተቆጣጣሪ ትምህርት ቤቶች ተማሪዎች ለቫይረሱ በማይጋለጡበት መንገድ ወደ ትምህርት ገበታቸው እንዲመለሱ ለማመቻቸት ብዙ ጥረት አድርጓል ብሏል። የተባለው ትምህርት ቤት አብዛኞቹ መተላለፊያዎች ተማሪዎች በአንድ አቅጣጫ ብቻ ከክፍል ወደ ክፍል እንዲጓዙ የተዘጋጀ ሲሆን፣ ፎቶው ላይ የታየው መተላለፊያ ኮሪደር ግን ተማሪዎቹ ሳያረፍዱ ከክፍል ወደ ክፍል ለማለፍ በሁለቱም በኩል በተቃራኒ አቅጣጫ ሲራመዱ የሚያሳይ ሆኖ ነው ብለዋል። የጆርጂያ ስቴት ዩኒቨርሲቲ የሕክምና ፕሮፌሰር ዶክተር ሄንሪ ሄይማን ግን በፎቶ ላይ በታየው መሰረት ጥያቄው ልጆች በቫይረሱ ይያዛሉ ሳይሆን በምን ያህል ፍጥነት ምን ያህል ሰው ላይ ቫይረሱ ይዛመታል የሚለው ብቻ ነው ብለዋል። ተማሪዎቹ ጭንብል እንዲጠቀሙ የሚያስገድድ መመሪያም የለም። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ዩናይትድ ስቴትስ ውስጥ እስከ ትናንት ማታ ድረስ በ24 ሰዓት ጊዜ ውስጥ ከ2000 በላይ ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉ ተዘግቧል። ካለፈው ግንቦት መጀመሪያ ወዲህ ከሁሉም ትልቁ ቁጥር መሆኑ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የፌደራሉ መንግስት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ለአሜሪካውያን ከዓለም አቀፍ ጉዞ እንዲቆጠቡ አውጥቶት የነበረውን ምክረ ሐሳብ አንስቷል። በምትኩ ወደ ተለያዩ ሀገሮች የሚደረጉ ጉዞዎችን የሚመለከቱ የተለያዩ ከባድ ማሳሰቢያዎችን አውጥተዋል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአንዳንድ ሀገሮች የደህንነት ሁኔታዎች ተሻሽለዋል፣ በሌሎች ደግሞ ሊያሽቆለቁል የሚችልበት ሁኔታ መኖሩን ከግንዛቤ በማስገባት ወደ ቀደመው እንደያገሩ ሁኔታ በመለየት በመንሰጠው የጉዞ ማሳሰቢያ ተመልሰናል ነው ያለው። በዚህም መሰረት ደረጃ 4 ፈጽሞ አትጓዙ በሚለው ህንድ፣ ሩሲያ፣ ግብጽ፣ ሊቢያ፣ ሆንዱራስ እና ካዛክስታንን ጨምሮ 31 ሀገሮች ተካተውበታል። ጉዞ ማድረጉ ላይ እንደገና አስቡበት በሚለው ደረጃ 3 ደግሞ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ነሐሴ 8 2012 ዓ.ም ዝግጅታችን ጀመረ። መልሶ ማልማት በሚል ምክንያት የአዲስ አበባ ነዋሪዎችን ማፈናቀል ከለውጡ በኋላ ቆመዋል ብለዋል ምክትል ከንቲባ አቶ ታከለ ኡማ። አርሶ አደሩን ያቀፈች ከተማ እንገነባለን ብለዋል ከንቲባ ታከለ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ። በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ሳየ ነኝ። የትግራይ ክልል መንግስት 1568 የህግ ታራሚዎች በይቅርታ እንዲፈቱ ወሰነ። የክልሉ የጸጥታና አስተዳደር ቢሮ እንዳስታወቀው የኮሮና ቫይረስ ወረርሽኝን ለመከላከል ሲባል የይቅርታ መለኪያን የሚያሟሉ የህግ ታራሚዎች እንዲፈቱ ተወስኗል። ዝርዝር ዘገባውን ከሙልጌታ ጽሃን ስማ።
የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩም በሰጡት መግለጫ ትናንት ነሐሴ 7 2012 ዓ.ም የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት ባካሄደው መደበኛ ስብሰባ 1568 እስረኞች በይቅርታ እንዲፈቱ እንደተወሰነ ገልጸዋል። አቶ ተኪው እንደተናገሩት የኮሮና ቫይረስ ወረርሽኝ ለመከላከል ተብሎ የእስር ጊዜያቸው ራሳቸው ስለው ሊጨርሱ የማይችሉ መሆናቸው በጤና ባለሙያዎች የተረጋገጠና ለኮሮና ቫይረስ በቀላሉ ሊጋለጡ የሚችሉ የቆየ ህመም ያላቸው እንዲፈቱ መወሰኑ ተናግረዋል። በተጨማሪ ከበደሉት ጋር እርቅ የፈጸሙና ባህሪያዊ ለውጥ ያመጡ የህግ ታራሚዎች እንዲፈቱ መወሰኑም ገልጸዋል። ሐላፊው በይቅርታ እንዲፈቱ የተወሰነላቸው እስረኞች በልማት በመሳተፍ የበደሉትን ሊክሱ ይገባል ብለዋል።
ሰላም ዘለዋ ትግራይ ለመሆን ገብን ስጋት ገብን
ሰላም ያላት ትግራይ ለመፍጠር ወንጀልና የወንጀል ስጋት ማድረቅ ያስፈልጋል። የውስጣችን ቅሬታዎች በቀነስን ቁጥር ዋስትናው የተረጋገጠ ዘላቂ ሰላም ይረጋገጣል። አቅማችንም እንዲደራጅ የሚያደርግ ነው። ስለዚህ በዚህ ጉዳይ በይቅርታ የሚወጡ ድርሻቸውን እንዲወጡና ኑሯቸውን እንዲቀይሩ ሁልጊዜም በስራቸው ላይ እንዲያሳልፉ ነው ትልቁ መልእክታችን ነው ያሉት። በይቅርታው ከበደሉት ጋር ያልታረቁና ባስገድዶ መድፈር ላይ የተሳተፉ እስረኞች አልተካተቱም ተብሏል። እስረኞቹ ከነገ ጀምሮ ተፈተው ወደ የቤተሰቦቻቸው እንደሚቀላቀሉ ተነግሯል። ካሁን በፊት በመጋቢት ወር መጨረሻ በትግራይ ክልል የኮሮና ቫይረስ ወረርሽኝ ለመከላከል ተብሎ 1601 የህግ ታራሚዎች በይቅርታ እንዲፈቱ ተደርጎ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
በአይቮሪ ኮስት የንግድ መዲና አቢጃን አሁንም ውጥረት እንደሰፈነ መሆኑ ተገልጿል። ፕሬዚደንት አላሳን ዋታራ ለሶስተኛ ጊዜ ለፕሬዚዳንትነት ለመወዳደር መወሰናቸውን በመቃወም ትላንት በወጡት ሰልፈኞች ላይ ፖሊሶች እምባ አስመጪ ጋዝ ተጠቅመዋል። በሚቃጠሉ የመኪና ጎማዎችና በቤት እቃዎች መንገዶች የዘጉትን የተቃውሞ ሰልፈኞች ፖሊሶች ባባረሩበት ወቅት ያፖጎን በተባለው ሰፈር ላይ ቢያንስ አንድ የተቃውሞ ሰልፈኛ እንደተገደለ ተገልጿል። ዋታራ ለሶስተኛ ጊዜ ለፕሬዝዳንትነት እንደሚወዳደሩ ባለፈው ሳምንት ካስታወቁበት ጊዜ አንስቶ የፕሬዝዳንትነት ጊዜ ገደብን ጥሰዋል በሚል ተቃውሞዎች ሲካሄዱ መቆየታቸው ታውቋል። ዋታራ በበኩላቸው ከአራት ዓመታት በፊት በተሻሻለው ሕግ መሰረት ለሶስተኛ ጊዜ ከመወዳደር የሚያግደኝ ነገር የለም ይላሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። እስራኤልና የተባበሩት የአረብ ኤሚሬቶች ግንኙነታቸውን ለመቀጠል መስማማታቸውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት አስታወቁ። ይህ ስምምነት የአብርሃም ውል የሚል ስያሜ ተሰጥቶታል። እስራኤል እንደ አውሮፓ አቆጣጠር በ1948 ዓ.ም ከተመሰረተችበት ጊዜ አንስቶ ከዚህኛው በፊት ከአረብ ሀገሮች ጋር የሰላም ስምምነት ያደረገችው ሁለት ጊዜ ብቻ ነው። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ዊዳክስዋራ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁና የአቡዳቢ ልዑል አልጋ ወራሽ መሐመድ አልናህያን በጋራ መግለጫቸው ይህ ታሪካዊ ክንዋኔ የመካከለኛውን ምስራቅ የሰላም ሂደት ያንቀሳቅሳል ብለን ተስፋ እናደርጋለን ብለዋል። በዚህ ውል መሰረት እስራኤል በዌስት ባንክ ብዛት ያላቸው የፍልስጤማውያን መሬቶችን በኃይል የመያዟን እንቅስቃሴ ልታቋርጥ ተስማምታለች። ሁለቱ ሀገሮች ግንኙነታቸውን ለማደስ በመስማማታቸው አሁን የኤሚሬት ሙስሊሞች የኢየሩሳሌሙን ታሪካዊውን አልአክሳ መስጊድ ለመሳለምና በዚያ ለመጸለይ ይችላሉ። በዋይት ሃውስ ፕሬዝደንት ዶናልድ ትራምፕ ስምምነቱን አድንቀው ተናግረዋል።
አሁን ዝምታው ተሰብሯል። ስለዚህ ሌሎችም አረብና ሙስሊም ሀገሮች የተባበሩት አረብ ኤሚሬቶችን መንገድ ይከተላሉ ብዬ ተስፋ አደርጋለሁ።
እስራኤል ካሁን ቀደም ከግብጽ ጋር በአውሮፓውያን 1979 በ1994 ደግሞ ከዮርዳኖስ ጋር የሰላም ስምምነት መፈራረሟ ሲታወስ ይህ ሶስተኛ መሆኑ ነው። ትናንት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሰላም ስምምነት ላይ መደረሱን ታሪካዊ ዕለት ሲሉ ገልጸውታል። ይህን የፕሬዝደንት ትራምፕ አስተዳደር ባለስልጣናትም ይጋራሉ። የዋይት ሃውስ የብሔራዊ ጸጥታ አማካሪ ሮበርት ኦብራይን ፕሬዝደንቱ ለኖቤል የሰላም ሽልማት ቢታጩ አይገርመኝም ብለዋል። ፕሬዝደንት ትራምፕ እንዳሉት እስራኤልና የተባበሩት አረብ ኤሚሬቶች በቀጣዮቹ ሳምንታት በዋሽንግተን ውሉን በይፋ ይፈራረማሉ። በሌላ በኩል
በአሁን ወቅት ዩናይትድ ስቴትስ የተባበሩት መንግስታት የጸጥታ ምክር ቤት በመጪው ጥቅምት ወር የሚያበቃውን የኢራንን የጦር መሳሪያ ማዕቀብ እንዲያራዝም ግፊት ልታደርግ እየሞከረች ስትሆን፣ ሩሲያና ቻይና ደግሞ በድምጻቸው እንደሚጥሉት ከወዲሁ ፍንጭ ሰጥተዋል።
አሁን ደግሞ የኮቪድ-19 ዜና። በዓለም ደረጃ ከ20 ሚሊዮን በላይ የኮቪድ-19 በሽተኞች እንዳሉ፣ ከ759,000 በላይ የሚሆኑ ሰዎች ደግሞ ለህልፈት መዳረጋቸው ታውቋል። የሙታኑ ብዛት በቅርቡ 1 ሚሊዮን ሊደርስ እንደሚችል እየተገመተ ነው። ቢያንስ ለቀጣዮቹ 3 ሳምንታት እያንዳንዱ አሜሪካዊ ውጭ በሚወጣበት ወቅት የአፍና የአፍንጫ መሸፈኛ ጭንብል ማድረግ አለበት ሲሉ ለፕሬዝዳንትነት እየተወዳደሩ ያሉት ጆ ባይደን ትላንት አስገንዝበዋል። ለርዕሰ ብሔርነት ቢመረጡ የኮሮና ቫይረስ አያያዛቸው ከፕሬዝደንት ዶናልድ ትራምፕ የተለየ እንደሚሆን ፍንጭ የሚሰጥ ተደርጎ ታይቷል። የሙያው ጠቢባን እንደሚሉት ጭንብል ማድረግ 40,000 የሚሆኑ ሰዎችን ከህልፈት ሊያተርፍ ይችላል። ስለሆነም እያንዳንዳቸው የክፍለ ግዛት አስተዳዳሪዎች ጭንብል ማድረግ ግዴታ እንዲሆን ማዘዝ አለባቸው ብለዋል ባይደን። ጭንብል ማድረግ የማያዘወትሩ ትራምፕ በሀገሪቱ የቫይረሱ መዛመት እየበዛ በሄደበት በሆነ ወቅት አስተዳዳሪዎች ጭንብል ማድረግ ግዴታ እንዲሆን እንዲያደርጉ አልጠይቅም ብለዋል። የኒውዮርክ ታይምስ ጋዜጣ ዛሬ በዘገበው መሰረት ካሊፎርኒያ ውስጥ ከ600,000 በላይ የኮቪድ-19 በሽተኞች አሉ። የሞቱትም ወደ 11,000 ይጠጋሉ። ካሊፎርኒያ ይህን ያክል ብዛት ላይ ለመድረስ የመጀመሪያዋ የዩናይትድ ስቴትስ ግዛት መሆኗ ጋዜጣው ዘግቧል። ትላንት ብቻ 7,911 አዲስ የቫይረሱ በሽተኞች ማግኘቷን 187 ደግሞ እንደሞቱባት አስታውቃለች። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ጠቢብ ዩናይትድ ስቴትስ ኮሮና ቫይረስን አስመልክቶ አሁን ካለው በተሻለ ሁኔታ እንድትገኝ ተስፋ አድርጌ ነበር ብለዋል። ዶክተር አንቶኒ ፋውቺ ትላንት በናሽናል ጂኦግራፊክ በተደረገው ውይይት ሲናገሩ፣ እኔ ተስፋ ባደረኩበት ደረጃ ላይ አይደለም ያለ ነው፣ ታሪካዊ በሆነ ዓለም አቀፍ ወረርሽኝ መሃል ነው ያለ ነው በማለት ግልጽ አድርገዋል። ፕሬዚደንት ትራምፕ ወረርሽኙ በጣም አጭር በሆነ ጊዜ በጥሩ ሁኔታ መገኘቱ አይቀርም ቢሉም ፌዴራል መንግስትና ክፍላተ ግዛት ተባብረው መስራት ካልቻሉ በስተቀር የቫይረስ በሽተኞች ብዛት እየጨመረ መሄዱ ይቀጥላል በማለት ፋውቺ አሳስበዋል። የቫይረሱን መዛመት እንዲቀንስ የማድረግ አቅም እያለን እንደዚህ መሆኑ ያሳስበኛል ሲሉ አክለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም መንግስታት ቫይረሱን ለመከላከል የሚያስፈልገውን ሁሉ ማድረግ አለባቸው፣ ምርመራ ማካሄድ፣ የታመሙትን ለይተው ማከም፣ ከእነሱ ጋር የተነካኩትን ሰዎች ሁሉ ተከታትለው በለይቶ ማቆያ ቦታዎች ማስገባት ግድ ይላቸዋል በማለት ተናግረዋል። ሌሎች ጠበብት ደግሞ የዓለም መሪዎች ቫይረሱን ለመቆጣጠር የተሻሉ እርምጃዎች ካልወሰዱ በስተቀር ከሁለት ዓመታት በፊት በዓለም ደረጃ የ50 ሚሊዮን ሰዎች ሕይወት ካጠፋው የፍሉ ወረርሽኝ የባሰ ሊሆን ይችላል በማለት እያስጠነቀቁ ነው። በሌላ በኩል ደግሞ ኮሮና ቫይረስ በበረታባቸው አካባቢዎች ሰዎች የጥርሳቸውን ሁኔታ ለመንከባከብ ያህል ብቻ ወደ ጥርስ ሕክምና የሚሄዱን ጉዳይ እንዲያዘገዩ ከዓለም የጤና ድርጅት የቀረበው ምክረ ሐሳብ የጥርስ ሐኪሞችን ማስቆጣቱ ተዘግቧል። የኤችአይቪ ኤድስ ባሳደረው ስጋት ምክንያት የጥርስ ሐኪሞች ከ20 ዓመታት በላይ ለሆነ ጊዜ ተላላፊ በሽታዎችን በመከላከል ጥበብ ጥሩ ውጤት ሲያስገኙ ቆይተዋል በማለት የካሊፎርኒያ የጥርስ ሕክምና ማህበር ፕሬዚደንት ዶክተር ሪቻርድ ናሽ ምላሽ ሰጥተዋል። በመጨረሻም ለዩናይትድ ስቴትስ ፕሬዝዳንትነት የሚወዳደሩት ዲሞክራቱ ጆ ባይደን ካማላ ሃሪስን በምክትል ፕሬዝዳንትነት አብረዋቸው እንዲወዳደሩ ከሰየሟቸው ወዲህ አምና ለፕሬዝዳንትነት ይወዳደሩ ከነበሩበት ጊዜ አንስቶ በማህበራዊ ሚዲያ ሲነዛ የቆየው የተሳሳተ አባባል በአዲስ መልክ ማንዣበቡ አልቀረም። አባትና እናታቸው መጤዎች በመሆናቸው በምክትል ፕሬዝዳንትነት ለማገልገል የሀገሪቱ ሕግ አይፈቅድላቸውም የሚል ሃሪስ ለምክትል ፕሬዝዳንትነት ውድድር ከተሰየሙ በኋላ ታዲያ ፕሬዝዳንት ትራምፕ በዋይት ሀውስ ቤተ መንግስት ለጋዜጠኞች ሲናገሩ የሴራውን ወሬ አነሱ። እናታቸው ከህንድ፣ አባታቸው ደግሞ ከጃሜካ በመሆናቸው የመወዳደር መብት የላቸውም ሲባል ሰምቻሉ ነበር ያሉት ፕሬዝዳንቱ። ሀቁ ግን ካማላ ሃሪስ ለፕሬዝዳንትነትም ሆነ ለምክትል ፕሬዝዳንትነት የመወዳደር ሙሉ መብት እንዳላቸው ታውቋል። አሶሺየትድ ፕሬስ የዜና አገልግሎት ባየው የሃሪስ የትውልድ ምስክር ወረቀት መሰረት ካማላ ሃሪስ እንደ አውሮፓ አቆጣጠር ጥቅምት 20 ቀን 1964 ዓ.ም ኦክላንድ ካሊፎርኒያ ነው የተወለዱት። አንድ የነጹት እናታቸው የካንሰር ጥናት ተመራማሪ ሲሆኑ አባታቸው ከጃሜካ የመጡ የኢኮኖሚ ምሁር ናቸው። በካሊፎርኒያ ዩኒቨርሲቲ በርክሊ የድህረ ምረቃ ትምህርት ተገናኝተው ከተጋቡ በኋላ ካሚላ ሃሪስን እንዳፈሩ ታውቋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 8 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የየመን ሁቲ ታጣቂዎች በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን በኃይል ለማስወጣት በከፈቱባቸው ተኩስ ብዙ ኢትዮጵያውያን መገደላቸውን ሂዩማን ራይትስ ዋች አስታውቋል። ይሸሹ በነበሩ ስደተኞች ላይ የሳውዲ አረቢያ ወታደሮች ተኩስ ከፍቶ ተጨማሪ ኢትዮጵያውያንን መግደላቸውን ሂዩማን ራይትስ ዋች አክሎ ገልጿል።
ምናምን ተማይደረግ በሽታም ብዙ የተለያየ አይነት በሽታ ነው ያለው። ተግ በሽታ አለ፣ ጉንጅ በሽታ አለ፣ በሙቀቱ ተነሳ ብዙ አይነት ረርች ነው ባሳዎች ስለማይተከተሉን ሰዎች የተናነቁ ራሳቸው መስጠት ትገባሉ ራሳቸው ማንቆ ገጠር።
በላይ አብርሃ ሳውዲ አረቢያ ውስጥ ከአስር ወራት በላይ ታስሮ የሚገኝ ስደተኛ ነው። ዘገባ ይዘናል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአዲስ አበባ ከተማ ነዋሪዎችን መልሶ ማልማት በሚል ምክንያት ማፈናቀል ከለውጡ በኋላ ቆሟል ብለዋል ምክትል ከንቲባ አቶ ታከለ ኡማ። ከንቲባው በተለይ ከአሜሪካ ድምጽ ጋር ባደረጉት አጭር ቃለ ምልልስ አርሶ አደሩን ያቀፈች ከተማ እንገነባለን ብለዋል። መሬታቸው ለልማት ከተወሰደባቸው የአዲስ አበባ አርሶ አደሮች መካከል 22000 የሚሆኑት የኮንዶሚኒየም እጣ ውስጥ እንዲገቡ መደረጉንም ከንቲባው አስታውቀዋል። ዋና ከተማይቱ አዲስ አበባ ውስጥ ከ60000 በላይ አባወራ አርሶ አደሮች መኖራቸው በጥናት ተረጋግጧል ብለዋል አቶ ታከለ። ፀሐይ ዳምጠው ዝርዝሩን ይዛለች።
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከአሜሪካ ድምጽ ጋር ያደረጉት አጭር ቆይታ በተለይ ከመሬት አስተዳደር ጋር የተያያዙ ጉዳዮች የተነሱበት ነው። አስተዳደራቸው የመሬት ወረራና ሌብነትን ለማስቆም የመሬት ኦዲት ስራ መጀመሩን ምክትል ከንቲባው ገልጿል። የከተማ መሬት ወረራን ከማስቀረት አንጻር የተተከረበት ዋነኛው ተግባር ለአርሶ አደሮች የመሬት ይዞታ ማረጋገጫ ካርታ መስጠት መሆኑን የከተማው ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምጽ ገልጿል።
በጣም የሚገርም አዲስ አበባ ላይ ክፍለ ሀገር ካለው አርሶ አደር በእጥፍ በድርብ ነው የተጎዳው። አንደኛ የአርሶ አደር መሬት ካርታ የለውም፣ የመጠቀሚያ ወረቀት የለውም። ስለዚህ አሁን አንዱ ያደረግነው አምስት ክፍለ ከተማ ላይ በጣም የተደራጀ የመሬት ሪፎርም ስርዓታችን አንዱ ስለሆነ የአርሶ አደሮችን መሬት መዝግበን የመጠቀሚያ ካርታ ሰጠናቸው። መንግስት ለልማት ሲፈልግ ግን ትክክለኛ ህግና ስርዓትን ተከትለው ትክክለኛ ካሳ ተሰጥቷቸው የመልሶ ማልማትና የመልሶ ግንባታ ስራ ተሰጥቶ አርሶ አደሩም ልማቱን አውቁ አምኖ ወደዛ እንዲሄድ ነው። ይሄን ከሰራን ሙሉ በሙሉ እናስቆማለን። የመሬት ወረራ የሚባለው እዛ አካባቢ ያለው መሀል ከተማ ማለት እዛም ማለት። ስለዚህ አርሶ አደሩ የራሱን የመጠቀሚያ ካርታ እጁ ላይ ካለ የራሱን መፍት ከባንክ መበደር ይችላል፣ ማረስ ይችላል፣ የፈለገ ነገር ማድረግ ይችላል። ማድረግ የማይችለው ግን መሸጥ አይችል። መሸጥን እንዳይችል ግን እኛ ካርታው ላይ ርስ ገደጥ
እየተስተዋለ ያለው የኑሮ ውድነትን ለመቅረፍ የከተማዋን አርሶ አደሮች ያቀፈ የከተማ ግብርና ስራ ተግባራዊ እየተደረገ ነው ያሉት ምክትል ከንቲባው በመሃል ከተማም በዘመናዊ መልክ ትናንሽ የግብርና ስራዎች መጀመራቸውን አብራርቷል። ምክትል ከንቲባው አያይዞም አዲስ አበባ ውስጥ ፈታኝ የሆነው የኑሮ ውድነትን ለመቋቋም እየተከናወኑ ስላሉት ተግባራት አብራርቷል። መካከለኛና ዝቅተኛ የኑሮ ደረጃ ውስጥ ያሉ የማህበረሰብ ክፍሎች ዳቦና ዘይት በዝቅተኛ ዋጋ እንዲያገኙ ለማድረግ እየተሰሩ ያሉ ስራዎችንም ነው በምሳሌነት የተጠቀሱት። በቀን 2 ሚሊዮን ዳቦ አምርቶ እጅግ በቅናሽ ዋጋ እንደሚያቀርብ የተገለጸውና በአገሪቱ መሪ የተመረቀው የሸገር ዳቦ ማምረቻ የገጠመው ፈተናም በጥያቄነት ተነስተዋል። ፋብሪካው ቁጥሩ እየጨመረ በመጣው የአዲስ አበባ ኗሪና የኦሮሚያ ጉራባሽ ከተሞች ዘንድ ከፍተኛ ተስፋ የፈጠረ ቢሆንም ምርቱን በበቂ ሁኔታ ማቅረብ አልቻለም። ቀድመው የተሰለፉ የተወሰኑ ሰዎች ብቻም ናቸው የሽግግር ዳቦ ከከተማዋ እጅግ ባነሰ ዋጋ እየገዙ የሚገኙት። ከንቲባውም ታዲያ ፋብሪካው በተለያዩ ምክንያቶች በሙሉ አቅሙ ወደ ስራ አለመግባቱንም አልሸሸጉም።
8 የምርት መስመሮች አሉ። 8 ግን አሁን እያመረተ ያለው አንደኛው መስመር ብቻ በሁለት ምክንያት። አንደኛው ከቱርክ ሀገር የመጣ ማሽን በጣም ኮምፒውተራይዝድ የተደረገ ማሽን ነው። ይሄንን ማሽን ልክ የሲቪል ወርኩን ጀምረን የማሽኑ ማስገባት ስንጀምር መጋቢት ላይ ኮሮና መጣ። ታውቃለህ ሀገሮች ከተሞች ድንበራቸው ዘጉ፣ የሰዎች እንቅስቃሴ ሙሉ በሙሉ ተገታ። በአጋጣሚ ማሽኑ ጅቡቲ ደርሶ ስለነበረ ከጅቡቲ ጫናቸውና አንድም የማሽን ባለቤት ሳይተክል ሳግዝን በኢንተርኔት ኦንላይን ኢትዮጵያኖች ናቸው ይሄን ማሽን የገነቡ። ለምንድነው 8 መስመር ለሙሉ ፕሮዳክሽን ወደዛ ያልገባን? ኮሚሽን ዳልተደረገ ፋብሪካው። እኛ ግን ያለን ችግር የዳቦ ችግር ስለሆነ የዘይት ችግር ስለሆነ አንደኛው መስመር ብቻ እንዲያመርት አደረግን። ያቺን መስመር ብትበላሽም ኃላፊነቱን ወሰድን። ከሜድሮክ ኢትዮጵያ ጋር ከተርክ ኤምባሲ ጋር እየተነጋገርን ነው። ያ ሰዎች ወደዚህ ገብቶ በደንብ ኦፕሬት አድርጎ ኮሚሽን አድርጎ እንዲሰጡ።
ሰሞኑን የሽግግር ዳቦ ማምረቻ ገጥሞት የነበረውን የኤሌክትሪክ ኃይል መቆራረጥን ተከትሎ የአቅርቦት ችግር በከተማዋ መከሰቱ ሲነገር ቆይቷል። የከተማዋ አስተዳደር ፋብሪካው አሁን ላለው የማምረት አቅም የሚበቃውን የኤሌክትሪክ ኃይል እንዲያገኝ ማድረጉን ምክትል ካንቲባው አስረድቷል። የነዋሪዎችን ከመሃል ከተማ ማፈናቀል ጉዳይ ሌላው በምክትል ካንቲባው የተነሳ ጉዳይ ነው። የአዲስ አበባ መሃል ከተማ ነዋሪዎችና ከከተማ ዳር ላይ የሚገኙ ነዋሪዎችን በመልሶ ማልማት ምክንያት መፈናቀላቸው ለችግር መጋለጣቸው ያለፉት ዓመታት መገለጫ ነበር። በዚህ ረገድ በርካታ የከተማዋ ነዋሪ ለማህበራዊ ህይወት ተስስርና ኢኮኖሚያዊ ችግር ሲደረቁ ቆይቷል። ምክትል ካንቲባ እንዳሉት ታዲያ ይያካይር በርሳቸው አስተዳደር የሚቀጥል አይደለም።
በተለይ ከለውጡ በኋላ እኛ ለማተም እንደለው ምንድነው ሰውን ማይከል የሚያደርጉ ብለን እናስባለን። ማለት የሰዎችን ማህበራዊ ልማት የሰዎችን ኢኮኖሚያዊ ልማት ነው ብለን ስለምናስብ መሃል ከተማ ያለውም ሰው በመልሶ ማልማት ከመሃል ከተማ ተፈናቅሎ ከእድር ከቁቡ ከማህበራዊ መስተጋብሩ መላቀቅ የለበትም አንድ ላይ መሆን ያለበት ብለን ስለምናስብ የመልሶ ማልማት መሃል ከተማ ላይ ነበሩ ትላልቅ የመንደር ግንባታዎችን አንዱ እዛ የነበሩ ነዋሪዎች የግንባታው የልማቱ አካል እንዲሆኑ ያደረገው። ይሄኛው በሌላ መልክ ምን አለው እዛ ያለው አርሶ አደር እንዳይፈናቀል ያደረገው። ስለዚህ አሁን ከመሃል ከተማ የተፈናቀለ ከአርሶ አደሩ ተፈናቀለ በዚህ ልማት በሚሉት ይለም።
ምክትል ካንቲባው እንዳስታወሱት የመሃል ከተማ ነዋሪ ሲፈናቀል በከተማው ዳር ላይ ያሉ አርሶ አደሮችም ጭምር ይፈናቀሉ ነበር። በዚህ ሳቢያ የብዙሃን ህይወት አስከፍ እንደነበርና ቤተሰባቸውን እስከመበተን የደረሱ እንደነበርም ጠቁሟል። የእርሳቸው አስተዳደር እቅድ ግን አርሶ አደሮችንም ያቀፈች አዲስ አበባን መገንባት መሆኑን አብራርቷል። በልማት ፕሮጀክቶች ምክንያት መሬታቸውን ያጡ በሺዎች የሚቆጠሩ የአዲስ አበባ አርሶ አደሮች የኮንዶሚኒየም ኢጣ ውስጥ እንዲገቡ መደረጉንም በምሳሌነት ጠቅሷል።
በልማት ምክንያት እስካሁን ድረስ የተፈናቀለ አርሶ አደር የለም። ወደ 61-62,000 አርሶ አደር የአርሶ አደር ቤተሰብ ያንን የአርሶ አደር ቤተሰብ እንደገና ስንፈትሽ የደረሰባቸው በልማት ስም ተፈናቅሎ ቤተሰቦቻቸው ተበትነው ካሉበት ከተሰበሰቡበት ግማሾቹ ዘበኛ ሆኖ ነበር፣ ግማሾቹ ደግሞ በጣም ቆንጆ ህንፃ የተገነበበት ጎን ትንሽ ደሳሳ ጎጆዎች ነበሩ። እነዛን ሁሉን እንደገና ወደኋላ ከኢንዱስትሪ ፓርክ የተገናኛለ ከሪል ስቴቶች ግንባታ ጋር ተገናኝቶ ተፈናቀላለ ከኮንዶሚኒየም ጋር ተገናኝቶ ተፈናቀለ አርሶ አደር ስላለ ያንን አርሶ አደር በቅደም ተከተል በጉዳታቸው ልክ ከገነባናቸው ቤቶች በሎተሪ ሲስተም ከተላለፉ ቤቶች የከተማ አስተዳደሩ ካቢኔ ቁጭ ብሎ ነገሩን ከገመገመ በኋላ የመጀመሪያው ምዕራፍ ወደ 21,000 አካባቢ ቤቶች ከኢጣ ውጪ ለአርሶ አደር ቤተሰቦች ከተማ አስተዳደሩ ያንን ወጪ ሸፍኖላቸው እንዲሰጣቸው ነው የተወሰነው። እሱን ግን አንድ ጊዜ መስጠት ስለማይችል በሂደት ነው። ባንክ ውስጥ ለቆጠበ ሰው ትልቅ ነው፣ ለአርሶ አደር ግን ትንሽ ነው። ምክንያቱም ያን ሁሉ መሬት ስለሆነ የለቀቀው እና በጊዜ ሂደት እየሰጠን እንገኛለን ማለት ነው።
ኢንጂነር ታከለ አክለውም የከተማ ነዋሪ ችግር የሆነው የመኖሪያ ቤት እጥረት ለመቅረፍና የስራ አጥነትን ለመቀነስ እየተሰራ መሆኑን አስታውቋል። በከተማው የተለያዩ የልማት ፕሮጀክቶች እየተከናወኑ መሆናቸውን የገለጹት ምክትል ካንቲባው በተለይ በትምህርት፣ በትራንስፖርት፣ በውሃና በሌሎች መሰረተ ልማቶች የአዲስ አበባ አጎራባች ወረዳዎችንም አስተሳስሮ ለማልማት እየተሰራ መሆኑን ገልጿል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ወደ ተከታዩ ዘገባ እንለፍ። የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤና በሳቸው መዝገብ ታስረው የነበሩ 20 ግለሰቦች በ2 ሚሊዮን ብር ዋስተለቀዋል። በዋስ መለቀቃቸውን ተከትሎ ዞኑ ወደ መደበኛ እንቅስቃሴ እየተመለሰ መሆኑን የዞኑ ነዋሪዎች በስልክ ለቪኦኤ ተናግረዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
የደቡብ ክልል መንግስት አገር ለማፍረስ ከሚሰሩ ቡድኖች ጋር ከመሳጥረው ያሰሩን በማለት ባለፈው ይሁድ ናሴ 3 2012 ዓመተ ምህረት ከቀኑ 9 ሰዓት ገደማ ካስሯቸው 26 ግለሰቦች ውስጥ የወላይታ ዞን ዋና አስተዳዳሪ አቶ ዳጋቶ ኩምበን ጨምሮ 20 ሰዎች ትላንት ማምሻውን በዋስ ተለቀዋል። አቶ ዳጋቶ ኩምበና በሳቸው መዝገብ ስማቸው ተዘረዘሩ ሌሎች 19 ግለሰቦች የ2 ሚሊዮን ብር ዋስትና የተጠየቁ ሲሆን ያንዳንዳቸው 100 ሺህ ብር አስዘው መለቀቃቸውን ከ20ዎቹ ውስጥ ወንድሙ ታስሮ የተፈታበት አስተያየት ሰጪ ተናግሯል።
ትናንትና እንግዲህ ነሱ 9 ሰዓት አካባቢ ፍርድ ቤት ሲቀርቡ ዶዶ በጣም በዝ ተጨናንቃ ነበር። የዞኑ ከፍተኛ ፍርድ ቤት አቃቤ ህግ እንግዲህ ህገ መንግስቱን የመናድ የሚል ክስን ያቀረበው ማስረጃና መረጃ ስለሌለ በዋት እንዲለቀቁ የዋስ መብታቸው ተሰብሮላቸው ሊለቀቁ ችለዋል። እንግዲህ የኔ ወንድም እዛ ውስጥ ነበር፣ የፍርድ ቤት ምክትል ፕሬዚዳንት ነበረ። ያለመከሰስ መብቱ ሳይነሳ ነበረ ፍርድ ቤት የቀረበው። ምንም የሰራ ነው ወንጀል የለም፣ ፖለቲካዊ ምላሽ ነው የሚፈልገው በሚለው ዲፌንድ አድርጓል።
ጉዳያቸው የታየው በወላይታ ዞን ከፍተኛ ፍርድ ቤት ሲሆን የተከሰሱበት ክስም ህገ መንግስትና ህገ መንግስታዊ ስርዓትን በኃይል መናድ በሚል ነበር። የተወሰደው እርምጃ ፖለቲካዊ ነው፣ ያጠፋነው ነገር የለም ሲሉ መከራከራቸውም ተገልጧል። በዋስ መለቀቃቸውን ተከትሎ የተጠየቀ ይግባኝም የተቆረጠም ቀጠሮ እንደሌለ ተናግረው ይሄ ነው የተባለ ብይንም እንዳልተላለፈ ተናግሯል።
አሁን በዚህ ሰዓት ትግር ቢሮዎች ተዘግቶ ነው ያሉት። ወላይታ ልማት ማህበርም ታሽጓል፣ ዞን መስሪያ ቤቶችም ታሽገዋል። ስለዚህ በዚህ ሰዓት እነሱ ወደ ስራ አልተመለሱም። ማህበረሰቡን የማረጋጋት ስራ እየሰሩ ናቸው።
በዋስ መለቀቃቸውን ተከትሎ ዞኑ ወደ መደበኛ እንቅስቃሴ እየተመለሰ መሆኑንም የዞኑ ነዋሪዎች በስልክ ለቪኦኤ ተናግሯል።
እነሱ እንደወጡ እንግዲህ ለእነዚህ ተቋማትና ለኃላፊዎቻቸው መራር ሰጥተው ነበር። ወዲያው በነጋታው ተቋርጦ የነበረው የትራንስፖርት አገልግሎትም የተለያዩ የህዝባዊ ተቋማት፣ ባንክን የመሰሉ ተቋማት፣ ሌሎችም ሆቴሎችም ክፍት ሆኗል። ህዝቡም በሰላማዊ መንገድ እየተንቀሳቀሰ ነው። ግን ሶዶ ላይ አሁንም የኢንተርኔት ኮኔክሽን አልተለቀቀም።
የደቡብ ክልል መንግስት አስተያየት ለማካተት ለክልሉ ሰላምና ጸጥታ ቢሮ ኃላፊ በተደጋጋሚ ልክ ብንደውልም ባለማንሳታቸው ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ ዘገባ እንሸጋገር። የየመን ሁቲ ታጣቂዎች በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን በኃይል ለማስወጣት በከፈቱባቸው ተኩስ ብዙ ኢትዮጵያውያን መገደላቸውን የሰብአዊ መብቶች ተሟጋቹ ሂዩማን ራይትስ ዋች አስታውቋል። ቡድኑ ትናንት ባወጣው መግለጫ ከጥቃቱ ለማምለጥ ይሸሹ በነበሩ ስደተኞች ላይ ከሌላ አቅጣጫ የሳውዲ አረቢያ ወታደሮች ተኩስ እንደከፈቱባቸውና ተጨማሪ ኢትዮጵያውያን በዚያ ተኩስ እንደተገደሉ አመልክቷል። በመቶዎች የሚቆጠሩ ደግሞ ሳውዲ አረቢያ እስር ቤቶች ውስጥ ተጥለው በከፋ ችግር ላይ መሆናቸውንም ይኸው የሂዩማን ራይትስ ዋች ሪፖርት ይናገራል። በሳውዲ እስር ቤቶች ውስጥ የሚገኙ ስደተኞች በበኩላቸው በከፍተኛ ስቃይ ውስጥ መሆናቸውንና ወደ ሀገራቸው መመለስ እንደሚፈልጉ ለአሜሪካ ድምፅ ተናግረዋል። ስምኝሽ የቆየ ዝርዝሩን ይዛለች።
በየመን ሰሜናዊ ክልል ከሳውዲ ጋር በሚያዋስነው አልጋሃር ተብሎ በሚጠራው አካባቢ በድንኳን ተጠልለው ይኖሩ የነበሩ በሺዎች የሚቆጠሩ ኢትዮጵያዊ ስደተኞች አካባቢውን በሚቆጣጠረው የሁቲ አማጽያን ቡድን ተገደው ወደ ሳውዲ አረቢያ ድንበር እንዲሄዱ የተደረጉት ባሳለፍነው ሚያዝያ ወር ነበር። ከተባራሪ ስደተኞቹ አንዱ በየመን ድንበር ላይ ለአንድ ዓመት የኖረው በላይ አብርሃ ነው። የተሻለ ኑሮ ፍለጋ ከሀገሩ እንደወጣና ወደ ሳውዲ አረቢያ ለመግባት ግዜ እየጠበቀ እንደነበር የሚናገረው በላይ የሁቱ አማጽያኑ በድንገት መጥተው እንዳባረሯቸው ያስረዳል።
ወዲያው መጥቶ ባፈሙዝ ወደ ሌላ ቦታ አይደለም ወደ ግራ ወደ ቀኝ ማለት አይደለም፣ ባፈሙዝ እያስፈራሩ ስንት ሰው እየገደሉ እንደገና ሴቶችን ከልጆቻቸው እየነጠሩ ስንት ብዙ በጣም ብዙ ሰው ነው እስከ መርከዝ ድረስ ማለት ነው በስርት የተሸኘ ነው። ከዚያ መርከዞች ተቀበሉና በዚህ ሳምንት እናበራቸዋለን ብለው ወደ ጊዜ ንስር ቤት ወደ ዳይሬክት ሬጅስተሩ እና ከዳይሬክት ሬጅስተሩ ወደ ጊዜ ነመጡ እና ከዛ ጀምረን እንግዲህ ያለው ስራይ የሚሞጠው ሁሉም ነገር በጣም የሚከብድ ነው።
አማጽያኑ ስደተኞቹ ይኖርባቸው የነበሩትን ከ300 በላይ ድንኳኖች በማፈራረስ እና በጠመንጃ አፈሙዝ በማስፈራራት ኢትዮጵያኖቹን ያባረሯቸው የኮሮና ቫይረስ አለባቸው በሚል ሽፋን መሆኑን የሰብአዊ መብት ተሟጋች ድርጅት የሆነው Human Rights Watch ትላንት ባወጣው መግለጫ አስታውቋል። መግለጫው አክሎ አማጽያኑ ስደተኞቹ ላይ ተኩስ በመክፈት ለጊዜው ቁጥራቸው በውል ያልታወቀ በርካታ ኢትዮጵያውያንን መግደላቸውንም ከአይን እማኞች ማረጋገጡን ገልጿል። የድርጅቱ የስደተኞችና ፍልሰተኞች መብት ዳይሬክተር የሆኑት ቢል ፍሬሊክ ለአሜሪካ ድምጽ እንደገለጹት ኢትዮጵያኖቹ ከሁቱ አማጽያኖች ጥቃት በመሸሽ ወደ ሳውዲ ድንበር ለመግባት ሲሞክሩ የሳውዲ ድንበር ጠባቂ ወታደሮች ተኩስ በመክፈታቸው ተጨማሪ ኢትዮጵያውያን ለህልፈት ተዳርገዋል።
ወታደሮቹ ስደተኞቹን ሲያባረሯቸው የኮሮና በሽተኞች እያሉ ይጠሯቸው ነበር። እዛ አካባቢ ኮሮና ስለመኖሩ የሚታወቅ ግን ምንም መረጃ የለም። በየመን በኩል ያለውን ድንበር በሚጠብቁት የሁቱ አማጽያንና በሳውዲ ድንበር ጠባቂ ኃይሎች በሁለቱም ወገን ይተኩስ ነበር። በተኩሱ መሃል አጣብቂኝ ውስጥ ገብተው ስቃይ የደረሰባቸውና የተገደሉት ግን ስደተኞች ናቸው።
ስደተኞቹ ሰፍረውበት የነበረው አልጋሃር የተሰኘው አካባቢ ብዙዎች ወደ ሳውዲ ለመሻገር የሚጠቀሙት የስደት መንገድ ነው። ሳውዲ ውስጥ ጂዛን በተሰኘ እስር ቤት ውስጥ የሚገኘው በላይ እሱና ሌሎች ከ14000 በላይ የሚሆኑ ኢትዮጵያዊ ስደተኞች በተለያዩ እስር ቤቶች ውስጥ እንዳሉና ከመቶ በላይ በማይዙ ክፍሎች ውስጥ እስከ 400 የሚሆኑ ታሳሪዎች በአንድ ላይ መታጎራቸውን ገልጾ ብዙ ሰዎች በተላላፊ በሽታና በጭንቀት እየሞቱ ነው ይላል። ኢትዮጵያውያኖቹ በሳውዲ ወታደራዊ ካምፖች ውስጥ በአስከፊ ሁኔታ በስር ላይ መሆናቸውን Human Rights Watch ማረጋገጡን ፍሬሊክ ያስረዳሉ።
ስደተኞቹ ሳውዲ ከሚገኙ እስር ቤቶች ውስጥ ሆነው በላኩልን ቪዲዮ ምን ያክል አስፈቃቂ በሆነ ሁኔታ ውስጥ እንዳሉ አይተናል። በአንድ ጠባብ ስፍራ ብዙ ሰዎች ተጨናንቀው በመቀመጣቸው በተላላፊ የቆዳ በሽታ እየተሰቃዩ ነው። ይሄ እንዴት ስደተኞቹ በቀላሉ ለተላላፊ በሽታዎች ተጋላጭ እንደሆኑ ያሳያል። ስለዚህ አንድ ሰው በኮሮና ቫይረስ ከተያዘ ወረርሽኙ በፍጥነት ሊስፋፋ የሚችልበት ትልቅ ስጋት አለ።
በሳውዲ እስር ቤቶች ውስጥ የሚገኙ ኢትዮጵያውያን ለHuman Rights Watch ቀርጸው በላኳቸው ተንቀሳቃሽ ምስሎች ኢትዮጵያኖቹ በጠባብና ሞቃታማ ክፍሎች ውስጥ በቆሻሻ መሃል ታጭቀው ይታያሉ። ከሽንት ቤት የሚወጣ ፍሳሽ በቀላቀለ ውሃ መሃል ተቀምጠው ድረሱልን እያሉ ሲጮሁም ይስማሉ። የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያንም ነፍሰ ጡር እናቶችን ጨምሮ በእስር ቤቶች ውስጥ ያሉ ስደተኞች በቂ ምግብና ውሃ እንዲሁም ሕክምና እንደማያገኙ የሚለብሱት ልብስና የሚተኙበት ፍራሽ እንደሌላቸውና በሳውዲ ጠባቂዎች ድብደባ እንደሚደርስባቸው ነግረውናል። ከነዚህ መሃል ሻምበል ከበደ ሌላው በጂዛን እስር ቤት የሚገኝ ታሳሪ ነው። በወሎ ራያ ከተማ ነዋሪ የነበረው ሻምበል እንዳብዛኛው ስደተኛ የተሻለ ኑሮ ፍለጋ ከሀገሩ ቢወጣም እስካሁን ተስቃይ በቀር ያጋጠመን የለም፣ ስለዚህ ወደ ሀገራችን መመለስ እንፈልጋለን ይላል። ፍሬሊክ ድርጅታቸው በእስረኞቹ ላይ እየደረሰ ያለውን የሰብአዊ መብት ጥሰት በተመለከተ የሳውዲ መንግስትንና በየመን ሰሜናዊን ክፍል የሚቆጣጠረውን የሁቱ አማጽያንን ለማነጋገር ሞክሮ እስካሁን ምላሽ እንዳላገኘ ለአሜሪካ ድምጽ ተናግረዋል።
በሁለቱም ድንበሮች ያሉትን ስደተኞች ዓለም አቀፉ የስደተኞች ጉዳይ ድርጅት UNHCR እና ዓለም አቀፉ የፍልሰተኞች ድርጅት IOM እንዲጎበኙዋቸው መደረግ አለበት። ምናልባት ሁሉም ጥገኝነት ጠያቂ ላይሆኑ ይችላሉ። ነገር ግን ወደ ሀገሬ ብመለስ ችግር ሊደርስብኝ ይችላል የሚል ፍርሃት ያለባቸው ካሉ UNHCR ቀርቦ ሊመዘግባቸው ይገባል። ወደ ሀገራቸው በፈቃደኝነት መመለስ የሚፈልጉትንም IOM ሊረዳቸው ይችላል። በቆዳ በሽታ የተያዙትን፣ በተፈጠረው ነገር ድንጋጤ ውስጥ ያሉትን፣ ቤተሰቦቻቸው የተገደሉባቸውን፣ ወደ ሀገራቸው መመለስ የሚፈልጉትን ሁሉንም የሰብአዊ መብት ድርጅቶች እርዳታ ሊያደርጉላቸው ደህንነታቸው ተጠብቆ ወደ ሀገራቸው እንዲገቡ ይረዷቸው ይችላል።
ሂዩማን ራይትስ ዋች በሁቱ አማጽያንና በሳውዲ ወታደሮች ጥቃት ከደረሰባቸው ኢትዮጵያውያን በተጨማሪ የኤርትራና የሶማሌ ስደተኞች ሊኖሩ ይችላሉ ብሎ ቢገምትም እስካሁን ያገኛቸውና ያነጋገራቸው ግን ሙሉ በሙሉ ኢትዮጵያውያን መሆናቸውን ገልጿል። ድርጅቱ ባለፈው አመት ያሰባሰበው መረጃ እንደሚያመለክተው በኢኮኖሚ ችግር፣ በድርቅና በሰብአዊ መብት ጥሰቶች ምክንያት በየመን አቋርጠው ወደ ሳውዲ ከሚጓዙ ስደተኞች መሃል 90% ኢትዮጵያውያን ናቸው። ዓለም አቀፉ የፍልሰተኞች ድርጅት IOM በ2019 ዓመተ ምህረት ብቻ ከ140,000 በላይ ኢትዮጵያውያን ፍልሰተኞች የመን መግባታቸውን ጠቁሟል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አመሰግናለሁ ስመኝሽ ለዘገባው። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብራና ሉነች፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም VOA አምሃሪክ ብላችሁ ተከተሉን። ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን VOA ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሐሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ከ150,000 በላይ ቤተሰቦችን ለመጥቀም የታለመ የውሃ መሰረተ ልማት ጥበቃና የማህበረሰብ አደጋ ቻይነት አቅም ግንባታ ፕሮጀክት ስምምነት በኢትዮጵያ መንግስትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን መካከል ተፈርሟል። ፕሮጀክቱ በአባይ ተፋሰስ ምስራቃዊ ክፍል ላይ እንደሚያተኩር ተገልጿል። መለስካቸው አማሃ ዝርዝሩን ይዟል።
በተባበሩት መንግስታት ድርጅት የኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ዶክተር ቬራ ስፈንጉርና በኢትዮጵያው የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ የተፈረመው የመግባቢያ ሰነድ ተፈጥሮን መሰረት ያደረጉ መፍትሄዎች ለኢትዮጵያ የውሃ መሰረተ ልማት ጥበቃና የማህበረሰብ አቅም ግንባታ የተሰኘን ፕሮጀክት ይፋ አድርጓል። ፕሮጀክቱ በሀገሪቱ ካለፈው ዓመት ወዲህ የተጀመረው የአረንጓዴ አሻራ አካል በመሆን የሀገር በቀልና የውጭ ሀገር የዛፍ ዝርያዎችን በመትከልና በመንከባከብ የካርቦን ልቀትን ለይቶ ለማከማቸት እንዲሁም የውሃ መሰረተ ልማቶች የአካባቢ ስነ ምህዳሮችንና ማህበረሰቡ ተግዳሮቶችን የመቋቋም አቅም በመገንባትና ለነዋሪው የተለያዩ አማራጮች በማመቻቸት ኑሮውን ለማሻሻል ያለመ ነው። የኮሚሽኑ ዋና ስራ አስፈጻሚ ዶክተር ቬራ ሶንጉዌ የፕሮጀክቱን ዓላማ ለጋዜጠኞች ሲያብራሩም ያተኩት በዚህ ቁም ነገር ላይ ነበረም።
የፕሮጀክቱ የመጀመሪያ ፍሬ የሥራ ዕድል መፍጠር ነው። አካባቢውን አረንጓዴ ማድረግ ነው። አጠቃላይ ከባቢያችንን ማሻሻል እንደምንችል ማሳየት ነው። በዚህ ፕሮጀክት 150,000 ቤተሰቦች የተሻሻሉ የማብሰያ ምድጃዎችን ያገኛሉ። 1,500 ወጣቶችና ሴቶች ደግሞ እነዚህን ምድጃዎች ማምረት ይማራሉ። በመጨረሻም ችግኞችን ወይም ዛፎችን ስንተክል እነዚህ ዛፎች የነሱ መሆናቸውንና እንዲንከባከቧቸው እንነግራቸዋለን።
ይህ ፕሮጀክት የውሃ መሰረተ ልማት ችግሮችን ለመፍታት በአካባቢው በተመሰረቱ ፍላቶች ላይ እንደሚያተኩርም መረጃዎች ይጠቁማሉ። የሚተገበርባቸው የኢትዮጵያ ክፍሎች ሰፊ ቢሆኑም ዋና ትኩረቱ ያደረገው በአባይ ተፋሰስ ምስራቁ ክፍል እንደሆነም ታውቋል። የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ይህንን ያብራራሉ።
The UNECA taking the initiation and in collaboration with my ministry has
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ተነሳሽነቱን በመውሰድና ከኔ የሚኒስተር መስሪያ ቤት ጋር በመተባበር ተፈጥሮን መሰረት ያደረጉ መፍትሄዎች ለኢትዮጵያ የውሃ መሰረተ ልማት ጥበቃና ለማህበረሰብ አቅም ግንባታ በሚል ስያሜ የተፋሰስ ልማት ፕሮጀክት ነድፈዋል። ፕሮጀክቱ ወደ 3.6 ሚሊዮን ዶላር ይገመታል። ይህም የመሰረተ ልማት አውታሮችን ማሻሻልና የማህበረሰቡን ተግዳሮቶች የመቋቋም ጉልበት የማጠናከር እንዲሁም የተጎዳውን መሬት እንዲያገግም በአንጓዴ እጽዋት ማልበስና የሰውን ብሎም የተቋማትን አቅም መገንባት ነው። የተነደፈውንም ፕሮጀክት ተግባራዊ ለማድረግ በአባይ ተፋሰስ ውስጥ የጉደር የሙገርና ጀማ ተፋሰሶች ተመርጠዋል።
በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ቬራ ሶንግዌ ተፈጥሮን መሰረት ያደረጉ የአየር ንብረት ለውጥን ለመቋቋም ያለሙን እንቅስቃሴዎች የስራ ዕድልን ይፈጥራሉ። የተግባር 10 ዓመት ለተሰኘው ንቅናቄም አስተዋጽኦ ያደርጋሉ። ዛሬ በኢትዮጵያ የምጣኔ ሀብት ልማትና ለሴቶች የተሻለ ጤና የተስፋ ጉዞ ጀምረናል ብለዋል። መልስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መልስካቸው። ወደ ተከታዩ ዘገባ እንለፍ። በቤንሻንጉል ጉሙዝና በጋምቤላ ክልሎች ኮቪድ-19 የበዛ መምጣቱን የጤና ቢሮዎች አስተውቀዋል። በቤንሻንጉል ጉሙዝ ውስጥ 378 ሰዎች፣ ጋምቤላ ውስጥ ደግሞ 645 ሰዎች በኮቪድ-19 መያዛቸውን የክልሎቹ የጤና ቢሮዎች ኃላፊዎች ገልጸዋል። ጋምቤላ ውስጥ 7 ሰዎች በኮቪድ-19 ምክንያት መሞታቸው ተነግሯል። ናኮር መልካ ተጨማሪውን ይዟል።
በቤኒሻንጉል ጉሙዝ ክልል በተደረገው የቤት ለቤት አሰሳ በሁሉም ወረዳዎች በሚባል ሁኔታ የኮቪድ-19 ስርጭት መዛመቱን የክልሉ ጤና ቢሮ ኃላፊ ወይዘሮ ፍሬዮት አበበ ተናግረዋል። በክልሉ 10847 ሰዎች ላይ በተደረገው ምርመራ 378 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል ብለዋል ኃላፊዋ። 120 ሰዎች ተሽሏቸው ከኮቪድ ህክምና ማዕከል የወጡ ሲሆን እስካሁን ህይወቱ ያለፈም ሆነ ጽኑ ህሙማን መከታተያ ክፍል ውስጥ ያለ የለም ሲሉ አክለዋል።
በጣም ተጋላጭ የሆኑ ከስራ ባህሪያቸው ካኗኗራቸው አንጻር ይበልጥ ተጋላጭ የሆኑ ህብረተሰብ ክፍሎችን በሁሉም ወረዳ ላይ ነው ናሙና እየወሰድን ስንመረምር የነበረው እና እስካሁን ባለ ሁኔታ በአብዛኛው ወረዳዎቻችን ላይ የኮቪድን ኬዞችን አግኝተናል። የተገኙ ኮቪድ ኬዞችንም ምን ያህል ኮንታክት አላቸው የሚለው ክትትል አድርገን ኮንታክቶችን እየተከታተልን ምርመራ እያደረግን ያለንበት ሁኔታ ነው ያለው።
በተመሳሳይ ሁኔታ በጋምቤላ ክልልም የኮቪድ-19 ወረርሽኝ ስርጭት እየጨመረ መሆኑን የክልሉ ጤና ቢሮ ኃላፊ አቶ ካንጋትሏክ አስታውቋል። በጋምቤላ እስካሁን 645 ሰዎች በኮቪድ-19 ሲያዙ ከነዛ መካከል 178 ተሽሏቸዋል። የሰባት ሰዎች ህይወት ደግሞ አልፏል። ይህ መረጃ እስከተጠናቀረበት ጊዜ ድረስ 4 ሰዎች በጽኑ ህሙማን መከታተያ ክፍል ውስጥ የህክምና ድጋፍ እያገኙ መሆናቸውን አቶ ካን ገልጸዋል። በኮቪድ-19 መያዛቸውን ያወቁ ጠፍተው ያልተገኙና ወደ ህክምና ማዕከሉ የተመለሱ አሉ ብለዋል አቶ ካን።
አልፎ አልፎ በተለያዩ ምክንያቶች የጠፉ አሉ።
በቁጥር ምን ያህል ናቸው?
ከጠፉት ውስጥ ወደ 5 የሚሆኑ የተመለሱ አሉ ማለት ተፈልጎ የተያዙ፣ ሌሎቹ ግን ያው አድራሻ በመቀየር ወደ መገኘት በማይቻልበትና ስልኮቻቸውን በማጥፋት ያልተገኙ ናቸው። አልሞስት
አያዛምቱም በሽታውን?
እንግዲህ ያዛምታሉ፣ ትክክል ነው። እሱ አስቸጋሪ ሁኔታዎች አሉ። ኢቨን ሰዎች ፖዚቲቭ ሆነው ወደ ማቆያና ህክምና ማዕከል እንዲወሰዱ የሚደረግ ጥረት በጣም ብዙ ቻለንጆች አሉ። አብዛኛው እንዲህ የሚሉ አሉ። ነገር ግን ያው በህግ አስከባሪ አማካኝነት ተገዶ ወደ ማቆያ የሚገቡበት ሁኔታ ይፈጠራል። ካሁን ግን ጠፍቷል የተባሉትን አንደኛ ሙሉ በሙሉ ከአካባቢ የተሰወሩ ናቸው። አብዛኛው ይህንን ክስተት የተከሰተው ከዛሬ 1-2 ወር ገደማ አካባቢ ነው። እዛ ወዲህ ግን እንዲህ አይነት ክስተት የለም።
የአሶሳ ከተማ ነዋሪው ወጣት ዩቢያያ በህብረተሰቡ ዘንድ አስተውያለሁ ስላለመዘናጋትም እንዲህ ይገልጻል።
እንደ መጀመ
መጀመሪያ ላይ እንዳለው አገር ውስጥ ገባታሉ ሁሉም ሰው ጆሮውን ለዛ ነገር ሰጥቶ እንዳለ አሁንም በሽታው አልጠፋም እየጨመረ ነው ያለ። ስለዚህ ትኩረት ሰጥቶት በሚችለው ተባብረን በአጭሩ ይህን ነገር ማስቀረት ይቻላል ብዬ ነው ማምሮ። በበኩል
የሁለቱ ክልሎች የጤና ቢሮ ኃላፊዎች አሁንም ህብረተሰብ ውስጥ የመዘናጋት ሁኔታና የተሳሳተ ግንዛቤ ይስተዋላል፣ ይህ ደግሞ ተጨማሪ ዋጋ ሊያስከፍል ስለሚችል መጠንቀቁ አይከፋም ብለዋል።
ሳይሆን ያው አመራሩ ባለሙያውን ሁሉ በሁሉ ዘርፍ የሚገለል መዘናጋቶች አሉ። ያው እንደምናውቀውና ቶሎ መጥቶ ቶሎ የሚወጣ ነው የመሰለው ለህብረተሰቡ ይዘገኝ መዘናጋት አለ። ወጣቱ ረጅም ጊዜ በፀሐይ በዝናብ ሆኖ ሲያስታጥብ ነበር። ሞ አሁን ባለው ሁኔታ ወደኋላ መመለስ አለና በዚህ አጋጣሚ እንዴት አድርገን እናነቃንቀዋለን? የወጣት በጎ ፍቃድ ሰጪውን እንዴት አድርገን ነው ወደፊት የምናመጣው? ኢቭን የኬሎችን ሁኔታ ስናይ በእኛ ክልል ውስጥ አብዛኛው ኬዝ የተከሰተው እንደዚህ ወጣትና ከዛ ቀጠል ብሎ ያሉ እድሜዎች ላይ ነው ብዙ ኬዝ ያለው እንዱ በእድሜ ደረጃም ስናይና ስለዚህ ወጣቱ ራሱን ጠብቆ ኮሚኒቲ ላይ ያለው በጎ ፍቃድ እንዴት ነው መሳተፍ ያለበት የሚል እንዴት ነው የምንመራይነት የጋራ ውይይት አድርገን ተግባብተን እንደገና እነሱን አክቲቬት አድርገን አሁን በጀመርንባቸው ወረዳዎች ላይ ሰፊ ስራ ነው እየሰሩት ያሉ ወጣቶች።
ኮሮና ጋምቤላ ኬዞች ከመታየታቸው በፊት የተሳሳቱ ግንዛቤዎች ነበሩ። ኢቨን ጋምቤላ ላይ ሞቃታማ ስለሆነ ቦታው እዚህ አይደርስም ባሉትን አስተሳሰቦች ነበሩ። እነዚህም ግን ትክክል እንዳልሆኑ ነው ሰፊ የማህበረሰብ ንቅናቄ ስራ ሰርተናል። በሽታው ደግሞ የለምና የፖለቲካል ኮንሰምፕሽን ነው የሚለውን ነገር ምናልባት ኮቪድ በዓለም ደረጃ ከተከሰተበት ጊዜ ጀምሮ እስካሁን እንኳን አዋቂዎች ህጻናት ሁሉ ይህን በሽታ እንዳለ ያውቃል። በተለያዩ ሚዲያ እንትኖች ይህንን ዓለም በጣም በከባድ ሁኔታ እየጎዳ ያለና ኢትዮጵያ ደግሞ በዚህ ኤክሴፕሽናል እንዳልሆነ በሽታው በደንብ በትክክል እንዳለ ሰዎች እንዲረዱ ነው። መጀመሪያ ላይ እንዲህ አይነት ፐርሰፕሽኖች አሉ። በአሁኑ ሰዓት እንደ ጋምቤላ እንዲህ አይነት ነገሮች እየተቀረፉ ነው።
በአሁኑ ጊዜም የኮቪድ-19 ስርጭትን ለመቆጣጠር ያስችላል ተብሎ የታመነበት ሀገር አቀፍ ዘመቻ በክልላቸውም እንደሚደረግ ኃላፊዎቹ ገልጸዋል።
የኮቪድ መከላከልና መቆጣጠር ስራችን አጠናክረን ለመስራት በሀገር አቀፍ ደረጃ የታወጀውን የማህበረሰብ አቀፍ የኮቪድ ምርመራና ንቅናቄ ስራ በእኛም ክልል ከሰኞ ጀምረን እየሰራን ያለ ነው። ሁሉም ወረዳዎቻችን ላይ በሁለት ሳምንት ውስጥ ወደ 5200 እኛ ጋር የሚመረመረው እንግዲህ እኛ እንደ ክልል ከዚህ በላይ አድርገን እስከ 10,000 እንመረምራለን የሚል እቅድ ያቀድ ነው። እንግዲህ አንድ መመርመሪያ ማሽን ነው ያለችን። እሷንም ቢሆን 24 ሰዓት ቢሆንም ሰርተን ከዚህ በላይ ሳምፕል ኮሌክት ማድረግ አለብን የሚል እቅድ ነው ያለን።
አስፈላጊ ቅድመ ዝግጅት ያሰናል። አሁን ያለንም የተሰጠንም ታርጌት 1132 ሰዎች በዚህ ምርመራ ይታቀፋሉ። ስለዚህ ይህንን ምርመራ ደግሞ ስናካሄድ አስፈላጊ ማህበረሰብ ማግኘት ያለበትን ግንዛቤ ጎን ለጎን በደንብ በስፋት ስራ ተጀምሯል። ይህንን ደግሞ የሚቀጥል ነው የሚሆነው ከምርመራ በኋላ።
ህብረተሰቡ ተገቢውን ጥንቃቄ እያደረገ ራሱንና ቤተሰቡን ብሎም ወገኑን ከኮሮና ቫይረስ እንዲጠብቅ ጥሪ አቅርበዋል ኃላፊዎቹ። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ከደቡብ ክልል የሚቀርቡ የክልልነት ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው ብልጽግና ፓርቲ በወጥ እቅድ መመራት፣ ከህዝብ ጋር ነጻ ውይይት ማድረግና ህዝቡን አሳምኖ የሚመራ አመራር ማዋቀር ይገባዋል ሲሉ ምሁራን መክረዋል። የክልል አደረጃጀት ጉዳዮችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አደም ፋራ መግለጻቸው ተዘግቧል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
በክልል ተደራጅተን የራሳችንን እድል በራሳችን እንወስናለን በሚል በደቡብ ክልል የሚነሱ የህዝብ ናቸው የሚባሉ አያሌ የክልልነት ጥያቄዎች በተገቢ ሰዓት ተገቢ ምላሽ አልተሰጣቸውም በሚል ምሬት ከጥያቄነት አልፈው የሰላም ዞት ምንጭ መሆናቸውን ምሁራን ይናገራሉ። በተለይ በአገሪቱ ታይቷል ከተባለው ለውጥና አዲስ ጠቅላይ ሚኒስትር መሾማቸውን ተከትሎ ቀደም ሲል በኃይል ታፍኖ የነበሩ እነዚህ ፍላጎቶች በተሰጠው ነጻነት ፈንድተው ወጥተው በተለይ 14 ዞኖች በህገ መንግስቱ መሰረት ጥያቄው ካልተመለሰን በማለታቸው ጉዳዩ የክልሉን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታዎችን እየተቆጣጠረ ነው ሲሉ ይከራከራሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ዳያሞ ዳለ ከሰሞኑ የወላይታ ክስተት በመነሳት የመደራጀት ጥያቄ ስለምን ችግር ሆነ የሚለውን ተናግረዋል።
ከአደረጃጀት አንጻር እየተከሰተ ያለ የሰላም እጦት የሚያሳየው ነገር ምንድን ነው? መጀመሪያ ድሮ በሂደን የሚባለው አሁን ብልጽግና ፓርቲ የሆነው ድርጅት እኚህ ችግሮች እንዴት እንደሚያስተናግድ ወጥ የሆነ ፕሮግራም የለውም፣ ውሳኔ መግባባት የለውም። ጥያቄውን ያነሳው የዞኑ የወላይታ ዞን አመራር ያው የብልጽግና አባል ናቸው። ምንድን ነው የሚያሳየው? የሪዮትና የተግባርም የ
መተሳሰብ አንድነት አለመኖሩ ነው የሚያሳየው።
በደቡብ ክልል የሚቀርቡ የክልል ጥያቄዎች እልባት እንዲያገኙ ክልሉን የመራ ያለው የደቡብ ክልል ብልጽግና ፓርቲ በወጥ እቅድ መምራትና ከህዝብ ጋር ነጻ ውይይት ማድረግ እንዲሁም ህዝቡን አሳምኖ የሚመራ አመራር ማዋቀር ያስፈልገዋልም ብሏል።
የወላይታ ዞን ተወካዮች ከዚህ መውጣታቸውን ከደቡብ ክልል ምክር ቤት መውጣታቸውን ገልጸው አብሰንስ ያደረጉ ውይይት ከነሱ ጋር የተደረገ አልመሰለኝም። የኦፊሻል የሰማነው ነገር የለም። ቢደረግ ኖሮ የህዝብ ተወካዮች ናቸውና ለህዝቡ የመግባባትን ማድረግ ይችሉ ነበር። ችግር ሲፈጠር ምላሽ የመስጠት አይነት ነገር ስለሆነ ነው።
መልካም። ከዚህ ጋር በተያያዘ የሚደረጉ እንቅስቃሴዎች አሉ፣ ወላይታ ብቻ ሳይሆን ሌሎች አካባቢዎችም እና እሱንስ እንዴት ነው የሚያዩት?
አሁን እንግዲህ ከወላይታው የምንረዳው ምንድን ነው? በአንዴ መካደር ከመጣ በኋላ የሰውና ንብረት መጥፋት ይከተላል። ወደ ጸጥታ ጉዳይ ይዞራል። መጠንቀቅ ያለበት ማንኛውም ቦታ ያለ ህዝብ አጀንዳው እንዳይቀየር የሚያደርግ ጸጥታን አለመግባባትን በተቻለ መጠን በውይይት ለመፍታት መሞከር ነው ያለብን።
አቶ ዳያሞ የደቡብ ክልል ብልጽግና ፓርቲ አቋም ሊፈተሽ እንደሚገባም ተናግሯል።
የደቡብ